አማራው በአማራነቱ መደራጀቱ ለኢትዮጵያዊነት ጠቃሚ ነው ሲል እንደረደራል። የተለያዩ አማራ ስብስቦች በአማራነት እየተደራጁ ሆናቸው ይታወቃል። እውን ኢትዮጵያዊነትን ለማጠናከር የአማራው በአማራነት በዘር ወይም በጎሳ ፖለቲካ መደራጀቱ ጠቃሚ ነው? በዚህ ነጥብ ዙሪያ አራት እንግዶችን አነጋግረናል። ፕሮፌሰር ጌታቸው በጋሻው በሺካጎ የሃፐር ኮሌጅ የምጣኔ ሀብት ጥናት መምህር ናቸው። አቶ ኃይለ ገብርኤል አያሌው የአንድ አማራ ንቅናቄ የድርጅት ጉዳይ ኃላፊ ሲሆኑ፣ አቶ ተክሌ የሻው የአማራ ህልውና ለኢትዮጵያ አንድነት ድርጅት ሊቀመንበርና ፕሮፌሰር ዓለም አንተ ገብረስላሴ ቀድሞ በዊሊያም ኤንድ ሜሪ ኮሌጅ የህግ መምህር ናቸው። እንግዶቻችን ያወያያቸው አዲሱ አበበ ነው። ለዛሬ በወቅታዊ ጉዳይ ላይ ብቻ የሰጡን አስተያየት ያሰማና ዋናውን የተነሱበትን ውይይት ግን ነገ ቅዳሜ በሰፊው ይቀጥላል። ዶክተር አብይ ወደ ስልጣን መጥተዋል። ኤችአር 128 በዩናይትድ ስቴትስ ምክር ቤት ጸድቆ አልፏል። በአጠቃላይ የኢትዮጵያ ወቅቱ ሁኔታ ምን ተስፋ ይሰጣል ይላል። ለቅዳሜው አስተያየት ታዲያ ፕሮፌሰር ጌታቸው በጋሻው ይመልሳሉ።
እሺ፣ ጀሪ ሰለኝ ለዚህ በጣም በጣም ጥሩ እድል ለኢትዮጵያ መጥቷል። ዶክተር አብይ ኢትዮጵያን አንድ ለማድረግ የኢትዮጵያዊነትን ስሜት በደንብ በመናገር የብዙውን ኢትዮጵያዊ ልብ የፈለጉ መልካም ሀሳብ ያላቸው መሪ ናቸው እና የፈለጓቸውን ነገሮች አያሰቧቸው ወይም ይዟቸው የመጧቸውን አጀንዳዎች ለመፈጸም ይችላሉ ወይ? ይሄ ወያኔ ከፊታቸው በሚጥለው መሰናክል ምክንያት ብዙ ችግሮች ሊገጥሙባቸው ይችላሉ። ግን እነኚህ ችግሮች ደግሞ እንዳይጥሏቸው የመላው የኢትዮጵያ ሕዝብ ድጋፍ ከእሳቸው ጀርባ ከሆነ ዓለም አቀፋዊ ድጋፍ እንዳላቸው በሰፊው እናያለን። አሁን ይሄ ኤችአር 128 ማለት ትልቅ ጉልበት ይሰጣቸዋል። ወያኔዎች እንዲታቀቡ ያስገድዳቸዋል። ደፈር ብለው አሁን ያለውን እድል በመጠቀም መሰረታዊ የሆኑ የለውጥ እርምጃዎችን እየጀመሩ ለኢትዮጵያ ሕዝብ ተስፋ እየሰጡ በተግባር እያሳዩ የሕዝቡን ድጋፍ እየሰበሰቡ ከቀጠሉ አገራችን የተሻለ ሁኔታ ላይ ልትሆን ትችላለች ብያለሁ።
ኃይለ ገብርኤል አመሰግናለሁ። እንግዲህ የዶክተር አብይ መምጣት በቀና መንገድ ተመልክተነዋል። ነገር ግን ይዘውች እሳቸው የምንጠብቀው አስቸኳይ ጊዜ አዋጁን አስቸኳይ ማንሳት የህወሓት የበላይነት የሚታይባቸውን የደህንነትና የሚሊተሪ ተቋሞችን መለወጥ መቻል፣ እንዲሁም ደግሞ የአማራ ህዝብ ያነሳ ያለው ጥያቄ የወልቃይትን ጥያቄ በኃይል የተጨፍልቆ ማንነቱ እንዲጠፋ እየተደረገ ያለው የወልቃይትን ጥያቄ እንደ ጥያቄ ሲቀበሉልን እንደ አንድ አማራ ይህንን እንጠብቃለን። ለውጡን በበጎ እንመለከተዋለን። ከዚህ አኳያ የእኛ መልስ ማግኘት አለበት ብለን እናስባለን።
አቶ ተክሌ አመሰግናለሁ። በእኛ በኩል አንድ ጨቋኝ ብሔረሰብ ህዝብን በሚጨቁኑ አያውቅም ብሎ በመናገሩ ምኒልክን ጥሩ መሪ እንደነበሩ ማናገሩና ኢትዮጵያ አንድነት መስበኩ ወያኔ የመጣበትን መንገድ ንዷል ብለን እናምናለን። ይሄ በዚህ በኩል መግፋቱ ጥሩ ተስፋ ነው። ወያኔ የቆመበትን መሰሶት በአማራና በኦሮሞ መካከል የገነባውን የጥላቻ ግንብ አፍርሷ ብለን እናምናለን። ሁለተኛ ግን የመጣበት አመጣጥ የወጣት ሰው ነው። ገና 42 ዓመት ሰው ነው። 15 ዓመት ልጅ ነበረ። ያሳደገው የድርጅት ነው። እዚያ ድርጅት እንዴት ብሎ ማዕቀብ ይወጣል ብለን ስናስብ የምንጠይቃቸው ጥያቄዎች አሉ። የተፈናቀሉ አማሮች ወደ ቦታቸው መመለስ አለባቸው። አማራ ብቻ ሳይሆን ኦሮሞዎቹ፣ አኝዋቆቹ፣ ሶማሌዎቹ ተፈናቅለዋል። የተፈናቀሉ ኢትዮጵያውያን ወደ ቦታቸው አስፈላጊ ካሳ ተከፍሏቸው እንዲመጡ እንፈልጋለን። በአማራው ላይ የዘር ማጥፋት ወንጀል ተፈጽሟል ብለን እናምናለን። ያን ለፍርድ የማቅረብ ሂደት ይጀምራል ወይ አይጀምርም? ያ ጥያቄ ሆንበታል። እዚያ የተረፈ አሁን ወንድሜ ኃይለ ገብርኤል ያላቸውንና በመግለጫ ያወጣናቸው አሉ። ግልጽ ምንዳቤ ጽፈንላቸዋል። ያንን ከፈጸሙ ከጎናቸው እንቆማለን። አለበለዚያ እንግዲህ ወደፊት የምናያቸው ይሆናሉ።
ፕሮፌሰር ዓለም አንተ አጭር አስተያየት።
ብዙዎቹ ወንድሞች የተናገሩትን እኔም እጋራለሁ፣ ግን ተጨማሪ ላሳስብ ብፈልገው በአንድ በኩል የለውጥ አየር እየመጣ እንደሆነ ኢትዮጵያ ግልጽ ይመስላል ከሰውየው አነጋገራቸው። የሆነ ሆኖ በተቃዋሚ ጎራ የተሰለፉት ወገኖች እና ጠቅላላ ኢትዮጵያ ህዝብ በዚህ የሚያማልል ንግግራቸው ሳይዘናጉ ትግላቸውን መቀጠል አለባቸው፣ ፕሬሸር መፍጠር አለባቸው። ይህን ካላደረጉ ያው መልሶ ጭቃ መሆኑ ነው። ነገር ግን ይሄን እያልኩ በሌላ በኩል ጊዜ ፋታ መስጠት ተገቢ ይመስለኛል። በአንድ ቀን በአንድ ጀንበር ሁሉም ነገር ሊፈጸም ስለማይችል ትንሽ ጊዜ የሚያስፈልጋቸው ይመስለኛል። ይህንን ደግሞ ትዕግስት ልናደርግ ይገባል። በተረፈ ግን አቶ ኃይለ ገብርኤል ያለው የወልቃይትን ጉዳይ አስመልክቶ የራያ ቆቦ እንደዚሁም የእስረኞችን ጉዳይ፣ የጊዜያዊ አዋጁን አስቸኳይ አዋጁን ጉዳይ፣ እነዚህ የመሳሰሉትን ነገሮች ያው መፈተኛችን ናቸው ይመስለኛል።
መልካም። ሁላችሁንም በአድማጮች ስም አመሰግናለሁ። የመጨረሻውን መጀመሪያ አድርጌ ነው ዛሬ ያስተላለፍነው። ፕሮፌሰር ጌታቸው በጋሻው፣ አቶ ኃይለ ገብርኤል አያሌው፣ አቶ ተክሌ የሻው እና ፕሮፌሰር አለማንተ ገብረስላሴ ስለ ጊዜያቸው አመሰግናለሁ። በተለይ ዛሬ ድረስ የጎሳ ፖለቲካ ወይም በዘር መደራጀት ኢትዮጵያዊነትን ይጎዳል ከሚለው አስተያየት በተቃራኒው በአማራነት መደራጀት ለኢትዮጵያ አንድነት ይጠቅማል ወይም አይጎዳም የምትሉትን ከአንድ አማራ አቶ ኃይለ ገብርኤልን፣ አንድ አማራን በማደራጀት የረዱትን ፕሮፌሰር ጌታቸው በጋሻውን፣ የአማራ ህልውና ለኢትዮጵያ አንድነት ሊቀመንበርን አቶ ተክሌ የሻዋን፣ እንዲሁም በሌላ መልኩ ደግሞ በዘር ወይም በጎሳ መደራጀት ይጎዳል፣ አግላይ ነው፣ አይጠቅምም፣ በክፍለ ሀገር መደራጀት ይሻላል የሚሉትን ፕሮፌሰር አለማንተ ገብረስላሴን ይዤ ያደረኩት ውይይት ዋናው ውይይታችን እሱ ነበርና ነገ እንደሚቀርብ እየገለጥኩ ለአሁኑ እግዚአብሔር ይስጥልኝ፣ አመሰግናቸዋለሁ።
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
የትግራይ ነጻ አውጪ ግንባር ላለፉት 27 ዓመታትን ሁለንተናዊ ጥቃት የከፈተው አማራው ላይ ነው። አማራው ጠላቴ ነው፣ ጠላቴን መጥፋት አለበት በሚል ሰፊ ዘመቻ ስላደረገ ለአማራው የመደራጀቱ ዓላማ የህልውናውን የማስጠበቅ ነው።
በአማራነት ሲደራጁ ሌሎቹ ማህበረሰቦች የት ነው የሚገቡት? አማራውን እንደ ጠላት አድርጎ የመቁጠር ሁኔታ ወይንም አንድነት የነበሩትን ህዝቦች እንለያያቸዋለን ማለት ነው።
የቀደሙት የአንድ አማራ ንቅናቄ የድርጅት ጉዳይ ኃላፊ አቶ ኃይለ ገብርኤል አያሌው፣ እሳቸውን ተከትሎ የሰማችኋቸው ደግሞ መደራጀት በክፍለ ሀገር እንጂ በጎሳ ላይ መሆን የለበትም የሚል አቋም ይዘው የቀረቡት ፕሮፌሰር አለማንተ ገብረስላሴ ናቸው። ውይይቱ ሁለተኛው አጋማሽ ክፍለ ጊዜ ይቀርባል። ሰላም ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮች፣ ከቅዳሜ ሚያዝያ 6 2010 ዓ.ም ምሽት ፕሮግራሞቻችን ጋር አስተናጋጃችሁ አሉላ ከበደ ነኝ። ልዩ ልዩ ፕሮግራሞች ይዘን ቀርበናል። የፕሮግራሙ አቀናባሪ ንጉሥ ታምሬ ነው። አሁን ወደ ቅዳሜው እንለፍ። መልካም ምሽት። ኢህአዴግ ኢትዮጵያን በዘውግ በዘር ከፋፈለ፣ የኢትዮጵያን አንድነት ኢትዮጵያዊነትን አዳከበ በሚል በተቃዋሚዎቹ ቢከሰስም አሁን ደግሞ በዘር ወይም በጎሳ መደራጀት እየተበራከተ መሆኑ ይስተዋላል ሲል ይንደረደራል። ለዚህም የተለያዩ የአማራ ስብስቦች በአማራነት እየተደራጁ መሆናቸውን ከቅርብ ብንነሳም አንድ አማራ በሚል የምስረታ ጉባኤውን ያካሄደውን ንቅናቄ መመልከት ይቻላል። ለዚህ ንቅናቄ መደራጀት ደግሞ ከፍ ያለ እገዛ ካደረጉት መካከል የዛሬ እንግዶቻችን ይገኙበታል ይለናል ፕሮግራሙን ያሰናዳው አዲሱ አበበ። ፕሮፌሰር ጌታቸው በጋሻው በሺካጎ የሃርፐር ኮሌጅ የምጣኔ ሀብት ጥናት መምህር ናቸው። አቶ ኃይለ ገብርኤል አያሌው የአንድ አማራ ንቅናቄ የድርጅት ጉዳይ ኃላፊ፣ ሶስተኛው ተወያይ አቶ ተክሌ የሻው የአማራ ህልውና ለኢትዮጵያ አንድነት ድርጅት ሊቀመንበር ናቸው። እንዲሁም መደራጀት በክፍለ ሀገር እንጂ በጎሳ ላይ መሆን የለበትም የሚል አቋም ይዘው የሚከራከሩት ፕሮፌሰር አለማንተ ገብረስላሴ ደግሞ ቀድሞ በዊሊያም ኤን ሜሪ ኮሌጅ የህግ መምህር ናቸው። እንግዶቻችን ያወያያቸው ቀደም ብዬ እንደጠቆምኩት አዲሱ አበበ ነው። እውን ኢትዮጵያዊነትን ለማጠናከር የአማራው በአማራ ብሔርነት መደራጀት ወይም የዘር ፖለቲካ ጠቃሚ ነው ሲል በቅድሚያ ለፕሮፌሰር ጌታቸው መካሻ ባቀረበው ጥያቄ ይንደረደራል።
አ
አመሰግናለሁ ለእድሉ። እኔ የዘር ፖለቲካ ድርጅቶችን አልደግፍም ነበር። ብዙ የዘር ድርጅቶች ነበሩ። እነሱ ለኢትዮጵያ አንድነት ከሚያደርጉት አስተዋጽኦ የበለጠ ጉዳት ያመጣሉ ብዬ መከራከርበት ወቅት ነበር። ዛሬ ግን ይሄ ሁኔታ ተለውጦ እኔ ወደድኩት ጠላሁት የኢትዮጵያ ፖለቲካ የዘር ወይ የጎሳ ፖለቲካ መንግስት ለ27 ዓመት ተዋቅሮ ያለው በጎሳ ወይ በዘር ላይ ነው። በዚህ ውስጥ ያልተወከለው እና የራሱ ዘር ኦር ጎሳ ለመጠን ወይም ለመከላከል እና የአገሪቱ የፖለቲካ ህይወት ውስጥ በብዙ ሚና ሊኖረው ያልቻለው አማራ ብቻ ነበር። እና አሁን ከጊዜ በኋላ ሁሉ ነገር ገብቶ በክልል ተደራጅቶ በሚኖርበት ጊዜ መታወቅ ያለበት አማራ እንደውም ኢትዮጵያን በክልል ሲከፍሉ ምንም ተሳትፎ አልነበረውም የተደራጀ ስላልነበረ። በዋናነት ወያኔና ኦነግ የኦሮሞ ነጻነት ግንባር ባወጡ ማፕ መሰረት ተሰጠው እንጂ ይሄ ነው የኔ ብሎ ተከራክሮ ተነጋግሮ ያገኘው ነገር አይደለም። በዛ ሲተዳደር ይሄን እንደውም እንደ ብሔራዊ ጉዳት ወይም ንቀት እየተመለከት ነው እያለ ግን አሁንም በኢትዮጵያዊነት የሚደራጁ ድርጅቶች እያደጉ ለመሄድ ባቃታቸው ጊዜ ግን ሁሉ ነገር በዘር ብቻ በሚገለጽበት ጊዜ አማራ ለመደራጀት ሲሞክር አማራ መደራጀት የለበትም የአማራ መደራጀት ለኢትዮጵያ አንድነት አደጋ ነው እየተባለ በጣም ሲጠቃ ሳይ ይሄ ትክክል አለመሆኑ ብዙ ስሜት ሰጠኝ። የሚመጡት የለውጥ እንቅስቃሴዎች በሙሉ ካየናቸው በዘር የሆኑ ናቸው እና አማራ ለምን አይደራጅም? ልደራጅ በሚልበት ጊዜ ደግሞ ለምን ይወቀሳል? አሁን ያለው ስርዓት ከማንም ደግሞ ለይቶ አብልጦ የሚጎዳው የሚያጠቃው አማራ ሆኖ እያለ አማራ ራሱንም ለመከላከል እንዲችል እንደገና ኢትዮጵያን ለመገንባት ሁሉም በዘሩ ሄዷል እና አማራም በራሱ የዘሩ ድርጅት ተወክሎ ከተቀሩት ጋር በመነጋገር የኢትዮጵያ አንድነትን በዛ በኩል ለማጠንከር እና ለማምጣት ይቻላል በሚል ነው። እንግዲህ
ፕሮፌሰር ባጭሩ የሚመልሱልኝ አሁን ከዚህ ቀደም የዘር ወይም የዘውግ ፖለቲካ አልደግፍም ነበር ብለዋል። ዛሬ መደገፍ ስህተትን በስህተት ላይ ይሄ ስህተት ነው ኢትዮጵያን ይጎዳል ብለው የሚያምኑ እርስዎ በተለይ በፖለቲካ ብዙ እድሜውን ያሳለፉ ዛሬ ድረስ ንቁ የፖለቲካ ሰው ሆነው ስህተት ነበር የሚሉትን ነገር በሌላ ስህተት ማረም አይሆንብዎትም ይባሉ ምን ይመልሳሉ?
አይሆንም። የማይሆንበት ምክንያት ላለፉት 27 ዓመታት ያለው በኢትዮጵያ ውስጥ ነቅሶ ያለው የዘር ፖለቲካ ነው። የኔ መውደድ አለመውደድ ምንም ዋጋ የለውም እዚህ ላይ። ሪያሊቲ ወይም እውነታው ኢትዮጵያ ውስጥ ያለው የዘር ፖለቲካ ነው። ሁሉም በዘሩ ሲወከል በዘሩ ያልተወከለ የተሰጠውን ብቻ እንደለማኝ የሚቀበል አማራ ብቻ ነው እና አማራ ራሱ ጠብቆ ደህንነቱንና ፍላጎቱን ጠብቆ ከሌሎች ጋር ደግሞ በእኩልነት በኢትዮጵያ አንድነት ላይ ነው አማራው የሚመሰረተው። አሁን ከኦሮሞ የመጣው በኢትዮጵያ ውስጥ የኦሮሞን ጥቅም ለማስጠበቅ ብሎ ነው የመጡት። በእንደዚህ እንግዲህ ድሮ ያለው ይሄ ብሔራዊ ድርጅት ሰራ ካልቻለ አሁን በዘር ወይም በጎሳ ሲደራጁና ግን ለኢትዮጵያ አንድነት ተገዢ ነን ካሉ ያን የመጀመሪያውን የፈለግነውን ካላገኘ ነው ይሄ የተሻለ አማራጭ ነው። አሁን እኮ ከዛ ወርደን በጠቅላይ ግዛት ጦር አስተዳደር ደረጃም እየተደራጀን ያለ ነው።
ይሄ ይሻላል የሚሉ አሉ። ለዚህ ነው ፕሮፌሰር አለም አንተን ያቀረብኩት። በኋላ ይመጣሉ። አቶ ኃይለ ገብሬ ወደ እርስዎ ጋር ልምጣና የተያያዘ ጉዳይ ስለሆነ አማራ በአማራነቱ ቢደራጅ ለኢትዮጵያ ጠቃሚ ነው የሚለውን ነገር እርስዎም አብረው እንዲያውም ከፕሮፌሰር ጌታቸውና ከሻለቃ ዳዊት ጋር ሆነው አንድ አማራን ለማደራጅተው እዚህ አድርሰው እንደውም በራስዎም የዛው ድርጅት ደግሞ ትልቅ ድርሻ ኃላፊነት ወስደዋል። ይሄ እንደው ለራስዎ ታግለው ራስዎን ስልጣን ላይ እንዳበቁ የሚገምቱ ሰዎች አሉና አደራዳሪ፣ ሸምጋይ፣ አገናኝ ሆነው አሁን ደግሞ እንደገና እዚህ ውስጥ መገኘቶ?
አመሰግናለሁ። ስንነሳ አማራ ድርጅቶችን በሙሉ አንዴ ማድረግ ነበርና በዚህ ሂደት ውስጥ መተመተን አንድ አማራን ካደራጀን በኋላ በአንድ አማራ ውስጥ ኃላፊነት ለምን ያስክ ለሚለው ጥያቄ ሲጀመር ድርጅቶችን ለማጠናከር በዛ ውስጥም አስተዋጽኦ በሚችለው ለማድረግ የተነሳሁት ነገር ግን አንድ አማራ ሲመሰረት የማደራጀት ልምዱም አቅሙም አለህና ብትረዳን ያንተ ሚና ያስፈልጋል የሚል ጥያቄ ስለቀረበልኝ ከዛ አንፃር
ከመንግስት አራፊነት ነው አላፊነት ሊሰጥኝ ራሳቸው የድርጅቱ የመሰረቱ አካሎች ናቸው።
የአማራው የማደራጀት ጉዳይ ለተለየ አላማ ሳይሆን የትግራይ ነጻ አውጪ ግንባር ባለፉት 27 ዓመታትም ሁለንተናዊ ጥቃት የከፈተው አማራው ላይ ነው። አማራው ጠላቴ ነው ጠላቴን መጥፋት አለበት በሚል ሰፊ ዘመቻ ስላደረገ የአማራው የማደራጀቱ አላማ የህልውናውን የማስጠበቅ ነው። አማራው እንደ ኢትዮጵያዊ እንደ አማራ በአገሩ ውስጥ በነጻነት የመኖር መብቱን ህልውናውን ለማስጠበቅ የግድ መደራጀት ስላለበት ለመደራጀት ጥረት እየተደረገ ነው። አሁንም በሰፊው ጥረት ይደረጋል።
ህልውናውን ለማስጠበቅ ግን አማራው በአማርነት መደራጀቱ ብቸኛ አማራጭ ነው ማለት ነው?
ብቸኛ አማራጭ ነው ብዬ አምናለሁ። ለምን ቢባል አሁን ነገሮች ተለውጠው የተሻለ ሁኔታዎች ቢመጡ አማራውን የሌሎች ብሔር ብሔረሰቦች ሁሉ ጠላት፣ በዝባጅ ጨቋኝ ገዢ እንደነበር ተደርጎ የተሰበከው ስብከት በብዙ ቦታዎች ለብዙ ሺህ አማራዎች ጥቃት ተጋልጠው ቆይተዋል። ይህንንም ጥቃት ለመመከት በመላው አማራ ህዝብ ድርጅት ከ1984 ጀምሮ በፕሮፌሰር አስራት መሪነት ጀምሮ ያንን ጥቃቶች ለመመከት በጣም ሰፊ ትግል ተካሂዷል። እኔም በዛ ውስጥ አልፌያለሁ። ላለፉት 24 ዓመታት ትግል ሲካሄድ አይቻለሁ። አማራው ተነጥሎ የተመጣው በፖለቲካ አመለካከቱ በሌላ ነገር አይደለም፣ በአማራነቱ ነው። እና አማራው ህልውናውን ለማስጠበቅ መደራጀት አለበት።
ነገር ግን አማራውን በአማራነት ማደራጀት ለኢትዮጵያ ይጠቅማል የተባለውን ያህል የአማራ ድርጅቶች እርስ በርስ ከመናቆር አንዱ አንዱን ከመጥለፍ የወዘኑበት ጊዜ እንደሌለ ተጨባጭ ነገር ማቅረብ እንችላለን። ሩቅ ሳንሄድ ግን በቅርቡ 18 ያህል የሲቪክና የፖለቲካ የአማራ ድርጅቶች ተሰባስበው አሁን እናንተ አንድ አማራን ስትመሰርቱ ምን ያህሉ እናንተ ውስጥ እንዳሉ አላውቅም። የብዙ ሰው ጥያቄ ደግሞ እንዴ በአማራነት መደራጀት ይሁን መልካም ነው ከተባለ ለምንድን ነው 15 20 የአማራ ድርጅቶች ያስፈለጉት የሚባል ነገር አለና፣ አቶ ኃይለ ገብርኤል አሁን እናንተ አንድ አማራ ኢትዮጵያ ውስጥ ያሉ አማራዎችን በጠቅላላ ይወከላል ወይም እነሱን የነሱ ድምጽ መሆን ይችላል ሌሎቹ አስፈልጉም ነው ሲንገሩኝ?
አይደለም። አንድ አማራ ስንመሰርት ከረጅም ጊዜ ጀምሮ በፖለቲካና በሲቪክ የተደራጁትን የአማራ ድርጅቶችን ወደ ጋራና የጠንካራ የትብብር መድረክ ለማምጣት ሲሞከር የነበረው እንቅስቃሴ ቀጥሎ የመጣ ሂደት ነው።
ምን ያህሉ አሉ ከ18ቱ እናንተ ውስጥ ባጭሩ?
ከእኛ ውስጥ ከ18ቱ የሉም። 18 የተባሉት አንደኛ ድርጅቶች፣ የፖለቲካ ድርጅቶች አሉ። የሲቪክና ኮሚኒቲ ድርጅቶቹ በጣም ውስን ናቸው።
ከውስኖቹም እናንተ ውስጥ ያለ የለም? እሺ፣
ይሄ የተለየ ነው። እና እኛ ይህን ሂደት የጀመርነው ላለፉት አንድ አመት በላይ ነው። ጋሽ ተፍሬን ጨምሮ ሌሎቹንም ድርጅቶች በፖለቲካና በሲቪክ የነበሩትን ድርጅቶች ጨምሮ አንድ ጠንካራ የአማራ ድርጅት ለማምጣት ስራ ሲሰራ ነበረ። በዛ የስራ ሂደት ውስጥ በተለያዩ አለመግባባቶች ያሰብነው ነገር ሳይሳካ ሁሉንም አጠቃሉ አንድ ጠንካራ ግንባር እንፈጥራለን ያሉ ሳይሳካ ቢቀርም በተወሰነ ደረጃ የነበሩትን ግን ከመጨረሻው አምሶ አንድ አማራን ለመመስረት ችለናል።
እነ ፕሮፌሰር ጌታቸው ያወጡትን መግለጫ አይቻለሁ፣ እጄ ላይም አለ። ነገር ግን እኔ እኮ ጥያቄ እዚህ ላይ ያቆይና የአማራውን ህልውና ለማቆየት ኢትዮጵያን ለማጠናከር ተብሎ ያለው ነገር በአማራዎች መለያየት ይሄ ነገር እየተበላሸ አይሄድም ወይ? ምን ያህል ታስቦበታል? አሁን እርስዎ እንዳሉት ጋሽ ተክሌ መስመር ላይ አሉ። እሳቸውም አቶ ተክሌ እሳቸው እንኳን የሉበትም እናንተ ውስጥ አብራችሁ ግን ጀምራችሁ ይሄ ነገር ብዙ ሰው የሚጠይቀው ምንድን ነው የሚያለያያቸው የሚለው ነውና እንደው
ዝች ላይ ጌታቸውም ሀሳብታል
እሰጣለሁ። የያዙልኝ ፕሮፌሰር እሺ፣ አቶ ኃይለ ገብሬ ባጭሩ
እንግዲህ መደራጀት አለበት መደራጀት የለበትም በሚል በጣም ረጅም ዘመን ሙሉ አማራው በውዝግብ የተሞላ ፖለቲካ ነው ሲራመድ የነበረው። የተደራጁትንም በማፍረስ ሂደት ውስጥ ነው። እንግዲህ በኢትዮጵያ ታሪክ ውስጥ በብሔር ድርጅት ከተደራጁት ራሱን ያፈረሰ ድርጅት መላው አማራ ብቻ ነው። በአማራነት መቀጠል የለብኝም ኢትዮጵያን ማካተት አለብኝ በሚል ድርጅቱ ፈርሶ ነበር። ያን ድርጅት እንደገና ተመስርቷል። ነገር ግን ቡድኖች መካከል ያለው ልዩነት መሰረታዊ የሆነ የአንድ የሀሳብ ልዩነት አለ። የቀድሞ ፖለቲካ ባህላችን ያመጣው የአንጃና የግሩፕ ባህል እንጂ መሰረታዊ የሆነ አንዱ ከሌላው ጋር በአማራ ጉዳይ ላይ የተለየ ነጥብ ኖሮት አይደለም። የፖለቲካ ባህላችን ያለ መዳበሩ ውጤት ነው ብዬ ነው እኔ የማምነው።
እሺ፣ ወደ አቶ ተክሌ ልሄድ። ፕሮፌሰር የያዙልኝ አረሳውም፣ ዶክተር ጌታቸው ሌሎችም አሉ። ፕሮፌሰር አለማንተም አቶ ተክሌ እርስዎ ጋር የምመጣው ምክንያት የተያያዘ ነገር በመሆኑ ነው። ከዚህ ቀደም በሞረሽ ወገን የነበረ የምናውቀው አሁን የአማራ ህልውና ለኢትዮጵያ አንድነት ድርጅት ውስጥ ነውት በሊቀመንበርነት ምንድን ነው ይሄ የተለያየ ቦታ የመሆኑ ነገር? አሁንም በአማራ ውስጥ ነው ያሉትና የአማራ በአማራነት መደራጀት ለኢትዮጵያ ህልውና ጠቃሚነቱ ምን ያህል ያዩታል? ከአንድ አማራ ጋራ ለምንድን ነው አብራችሁ ልትሰሩ ያልቻላችሁት? እርስዎ ጋር ያሉትን 18ቱን የሲቪክና የፖለቲካ ድርጅቶች አሰባስበው አንድ ላይ መሄድና መስራት ያልተቻለው ለምንድን ነው?
አመሰግናለሁኝ እድሉን ስላገኘሁኝ። በመጀመሪያ ደረጃ ሞረሽ ድርጅት ነው እና ሞረሽን ላንደፉት 5 አመታት በዲሰምበር ባርቻለሁ። ሞረሽ አሁንም በትግድርጅት የሚቀጥል ነው። ሞረሽ ግን አማራ የፖለቲካ ድርጅት የለውም፣ ከፍተኛ ጥቃት ደርሶበታል፣ በስልክ ድርጅትነት የአማራውን ችግር መቋቋም አይቻልም የሚሉት አባላት ውስጣችን ላይ እየተነሳ በመምጣቱ ከሌሎች ሁለት ድርጅቶች ጋር በመገናኘት የአማራ ህልውና የዛሬ አመት ተመስርቷል። የድርጅቶቹ መብዛት ግን በአመሰራረት አማራው ተጣልቶ አብሮ የመስራት ችግር ኑሮበት አይደለም። በአማራው ላይ የውጭም የውስጥም ሰዎች ጥራትነቱን አበረከቱበት። ስለዚህ ባለፉት 43 አመታት አማራው ነው በገዢ መደብነትም በጨቋኝነትም በጨቋይ ብሔረንነትም ነፍጠኛ ትምክረኛ ተብሎ የተዘረፈ በማንነቱ ማፈር የጀመረው በዚህ ምክንያት ነው። በዚያ የተረፈ የምናስታውሳቸው ናቸው። በሀገር ውስጥ በ83 እስከ 84 በነበረው ጊዜ ውስጥ የተደረገውን እልቂት ሀረር ላይ አርሲ ላይ እናስታውሳለን፣ ወለጋ ላይ እናስታውስ። ያ ለፕሮፌሰር አስራት መሀል ለመመስረት ምክንያት ሆናቸው። በዚያ የተረፈ ደግሞ በሽግግር መንግስቱ እንደሚታወቀው ሁሉም ድርጅቶች የራሳቸውን የጎሳ ድርጅቶች ይዞ የቀረቡት አማራ ተወካይ አልነበረውም። ስለዚህ በአማራው የኔ የሚለው ነገር አልነበረውም። በኢትዮጵያ ፖለቲካና ማህበራዊ ውስጥ ተገለለ። ብቻ አሁን ከየትኛውም ቦታ ላይ ከኦሮሞዎቹ ብንሄድ 16 ድርጅት አላቸው። ጉራጌዎቹ 4 አላቸው። አፋሮቹ 4 አላቸው። ሀረሪዎቹ 4 አላቸው። እምዳ ሁሉም ብሔረሰብ የራሱ ድርጅት አለው። አንዳንድ ሞኞች ናቸው አማራው ጠፍቶ ኢትዮጵያ ትኖራለች ብለው የሚያስቡ ካሉ ያ ሌላ ጥያቄ ነው የሚሆነው። እኛ ግን እንደኛ እምነት ኢትዮጵያ አንድን ብሔረሰብ ጠፍቶ ኢትዮጵያ አትሆንም የሚል እምነት ነው ያለን። ስለዚህ ኢትዮጵያን አንድነት ለማድረግ የኢትዮጵያን ጋር ለማረጋገጥ ጠንካራ የሆነ ድርጅት ከተፈጠረ ጠንካራ ማንም ሰው ይደግፈዋል። ይሄ መታወቅ አለበት። አገር እኮ በስምምነት ተመስርቶ አታውቅም። እንደ ጣሊያንን፣ እንደ ፈረንሳይን፣ እንደ ጀርመንን፣ እንደ ሩሲያን ይህንንም ሀገር ብንመለከት አሜሪካን በስምምነት ሰዎች ቁጭ ብለው ሀገር አልገነቡም። ከዚህ አንጻር አማራው ሲደራጅና የራሱን ማንነት ሲያስጠብቅ መጀመሪያ ሌሎች ለመቆም የራሱን ህልውና ማስጠበቅ መቻል አለበት።
ግን የራሱን ስምና ማቋረጥ አይደለም ሀሳብ ካለ ይነግሩኛል። አማራው ብዙ ቢሆንም ተጣልቶ አይደለም ብዙ የሆነው የሚለው ነገር እርስ በርስ ተጣልተው የአማራው እከሌ እከሌ ማለት አልፈልግም፣ አንዱ በአንዱ ላይ የሚያወጣው መግለጫ በየጊዜው የምናነባው ነው። ለጠብ እንግዲህ ዱላ ይዞ መደባደብ የግድ አስፈላጊ አይደለም። አንዴ ሌላው ደግሞ ሁሉም
ተጣሉ የምንላቸው አንደኛ በአስተሳሰብ ሲመጣ ለአማራው እኔ ያስኩት መንገድ ትክክል ነው ብሎ ይነሳል። ብሶቱ ያንገበገባቸው ወጣቶች በመሰላቸው መልክ ተቀርመዋል።
ብትሰበሰቡ መልካም እኮ ነው። መሰብሰባቸው ግን ተሰብሰባቸው አንድ አልሆናቸውም። ለጊዜው አንድ አማራ ለብቻው ወጥቷል። ዋናው ጥያቄ እኮ ህዝቡም የሚጠይቃችሁ የዘር ፖለቲካ ለኢትዮጵያ ጎጂ ነው እየተባለ ያንኑ እኛ ካልተደራጀን ሌላው ከተደራጀ እኛ ስለምን ይቅርብን በሚል በፉክክር መንገድ መመስረት ወይም መቋቋም ያለባቸው አይመስለንም ነው የብዙ ሰው አስተያየት።
መጀመሪያ ደረጃ አንድ አማራ ይህ ስብስብ ከተፈጠረ በኋላ የተፈጠረ ድርጅት ነው።
እሱ ቁም ነገር የለውም። መቼም ይፈጠር መቼም ግን ተቋቁሟል። እሱ አይደለም ነጥቡ እኮ። ምንድነው አንድ ያላረጋችሁ ነው? የዘር ፖለቲካ ጠቃሚ ነው ለምን ትላላችሁ ነው? ከዚህ ቀደም የተወገዘን ነገር ዛሬ መስራቱ ትክክል ያደርገናል ወይ ነው ጥያቄው እኮ።
አልተወገዘም እኮ። ቢወገዝማ ኢትዮጵያ ይጠፋ ነበረ። 9 ክልሎች ተመስርተው እያንዳንዱ ድርጅት በራሱ ቋንቋ መጥቶ አማራ ጠላት ነው ተብሎ አማራ ከየትኛውም ቦታ ተገሎ እያለ ጠፋ የሚያሰኝ አይደለም። ይህ በትናንቱ የሚያስቡ ሰዎች አምና የሚያስቡ ሰዎች ናቸው እና እንደሚሉት ዛሬ አልጠፋም። ራሱ አማራው እኮ አማራ ክልል ያለው አማራ ነው ተብሎ ነው ያደገው።
እሺ፣ አጭር ነገር ለፕሮፌሰር ጌታቸው ሰጥቼ ወደ ፕሮፌሰር አለማን ትሄዳለሁ። ቅድም እዚህ ጋር ልግባ ብለው ነበር ፕሮፌሰር፣ ባጭሩ ይንገሩኝና እስካሁን በትዕግስት ወደ ጠበቁኝ ወደ ፕሮፌሰር አለማን ትሄዳለሁ።
በጣም አመሰግናለሁ። አንድ ይሄ 18 ድርጅቶች የሚባለው እንደው ቁጥሩን ብዙ ያስመስለዋል እንጂ መታየት ያለበት ነገር ምንድን ነው? ሪሊ ያን ያህል አይደሉም። አሁን አቶ ተክሌ ራሳቸውን በተወስዳቸው የእሳቸው ጋር የተያያዘ 4 ግሩፕ ነው። የእሳቸው የፖለቲካ ድርጅት አለ። የእሳቸው የዚህ ሞሬሽ የሚባለው ሲቪክ ግሩፕ አለ። የእሳቸው ሬዲዮ አለ። የእሳቸው ደግሞ አንድ ሌላ እንደዚሁ የጽሁፍ ነው የምን አለ። አሁን ይሄ 4 ነው። በእንደዚህ አትላንታ ተብሎ 2-3 ሰዎች ብቻ ማህበር አቋቁሞ እሱም ሰው እንደዚህ ይወከላል በየቦታው እና ቁጥር ለማብዛት የተደረገ ነገር እንጂ በተግባር ከተወሰደ እቺት ናቸው።
እሺ፣ 18
ስምንትም ባይሆኑ ግን ፕሮፌሰር 18ም ባይሆኑ ግን አሉ በፖለቲካ የተደራጁና እነሱን እንኳን ለማደራጀት ጥረት ልታደርጉ ይገባል ነው እናንተ የምትጠየቁት እና ሻለቃ ዳዊት
እሺ ጋባይ በሙሉ በመጀመሪያው ስብሰባ ላይ ተገኝቷል በጣም ተስፋ የሚሰጥ ቃል የተገባባበት ጊዜ ነበር እኔ ከዛ በኋላ ወጥቻለሁ መጀመሪያ ራሳቸው አቶ ተክሌ ናቸው የወጡ እንደዛም ሲሆን ይሄ አንድ አማራን የመሰረተው ሁለት ግሩፕ ነው እነኚህ ራሳቸውን ደግሞ አደራጅተው መጥተዋል ይህ የአንድ አማራ ድርጅት ሊታወቅ አንድ ሳምንት ሲቀር ማስታወቂያው ከወጣ ጥሪዎች ከተበተኑ በኋላ እነኛ 18 የተባሉት መግለጫ አወጡ። ገረመን እንዴ ነበሩ እንዴ እንደው እንደተበታተኑ እኮ የቀሩ መስሎን ነበር። ግን ዋናው ነገር የተነሳንበትን ይሄ ሁሉም ወደ አንድነት መምጣት ነው እና መደገፍ ያለበት ነው ደስ ይለናል።
ፕሮፌሰር አለም አንተ በጣም አመሰግናለሁ ስለ ትግስቶ። ለምንድን ነው እናንተ በክፍለ ሀገር ነው እንጂ አማራ በአማራነት ሁሉ አይደለም መደራጀት ያለባቸው የምትሉት?
በጣም አመሰግናለሁ አቶ አዲሱ። ማንም ህዝብ ጥቃት ሲደርስበት ራሱን የመከላከል መብት እንዳለው ጥያቄ ውስጥ አናስገባም። ግን ለኢትዮጵያ ለወደፊቱ ለህዝባችን አንድነት የሚጠቅመው አደረጃጀት የትኛው ጎዳና ነው የሚለው ነው። ወያኔ ለኢትዮጵያ ያቀረበላት አማራጭ በዘር ተደራጅቶ መንግስትን ማስኬድ ነው። ይህ ደግሞ ብዙ ጥፋት አለው። አንደኛው ጥፋት አገሮችን የሚበትን አካሄድ። በዚህ አይነት የተደራጁ አገሮች በአሁኑ ጊዜ በህይወት የሉ። ለምሳሌ ያህል እንደነ ዩጎዝላቪያ፣ እንደነ ቼኮስሎቫኪያ፣ እንደ ሶቪየት ዩኒየን፣ ሰርቢያ እንኳ ራሷ አንዲት ግዛት የነበረችው በዩጎዝላቪያ ውስጥ በመጨረሻው ደረጃ ኮሶቮ ተገንጥሎበታል። በዘር ስትደራጅ ይሄን የመሰለ አደጋ ያመጣል። እኛ የኢትዮጵያ አንድነት በጣም አስፈላጊና ሁላችንም መታገል ያለብን አላማ ነው። በእንዴ በዘር ከተደራጀ ይሄንን ችግር ወደፊት የሚመጣውን ችግር ሳናስብ መሆን የለበትም ከሚል ነው አንደኛ። ሁለተኛ በዘር መደራጀት ሁለት ተፎካካሪ ማንነቶችን የግድ ይፈጥራል በመጀመሪያ ደረጃ በጎሳው ማንነት ይቆማል። እያንዳንዱ ግለሰብ አሁን እንደምንሰማው አማራ የሚል አንድነት ይፈጠራል። እንደገና ደግሞ ኢትዮጵያዊነት የሚል አንድነት ይኖራል። ሁለቱ ግን ሲፎካከሩ ደግሞ መፎካከራቸው አይቀርም። እንዳየነው በሌሎች ሀገሮች ታሪክ እነሱ ሁለቱ ሲፎካከሩ ሁልጊዜ አሸናፊ ሆኖ የሚመጣው የጎሳ ማንነት ነው እንጂ ሀገራዊ የሆነው ማንነት አይደለም። ሌላው እኛ በክፍለ ሀገር መደራጀቱ ነው የሚያዋጣው የምንለው የየአካባቢውን ህብረተሰቦች በምንመለከትበት ጊዜ በአንዱ ክፍለ ሀገር የተለያዩ ጎሳዎች ይኖራሉ። እኔ እንግዲህ በቅርበት ማቀውን የጎንደርን ክፍለ ሀገር ወይም በቀድሞ አጠራር የቤተምድርና ሰሜን ክፍለ ሀገርን ሁኔታ ስንመለከት በዛ ክፍለ ሀገር ውስጥ አማሮች አሉ፣ ቅማንቶች አሉ፣ ቤተሳይሎች አሉ፣ ጉምዞች አሉ፣ አገዎች አሉ። አሁን በአማራነት እንደራጅ ብንል እና አንዳንድ ወንድሞች እንደሚገፉት በአማራነት ሲደራጁ እነዚህ ሌሎቹ ማህበረሰቦች የት ነው የሚገቡት? እነሱ አማራውን እንደ ጠላት አድርገው የመቁጠር ሁኔታ ወይንም የነበረውን እስከዛሬ የቆየውን በቋንቋም ይሁን በባህልም ይሁን በሃይማኖትም ይሁን በኢኮኖሚ ትስስርም ይሁን በጂኦግራፊ አቀማመጥም ይሁን አንድነት የነበሩትን ህዝቦች እንለያያቸዋለን ማለት ነው። እንዲፈሩ፣ እንዲጠራጠሩ፣ እንዲጠሉ ነው የሚያደርገን ማለት ነው። አግላይነት ይኖረዋል። ይህ አይነት አደረጃጀት በአንድ ክፍለ ሀገር ውስጥ እንኳ ባሉ ማህበረሰቦች መካከል ማለት ነው። ስለዚህ የሚሻለው አካሄድ በየክፍለ ሀገሩ ስንደራጅ ወንደን የተለያዩ ማህበረሰቦች ይዘን መጎጃምን እንደዚሁ አገው አለ፣ ሽናሻ አለ፣ አማራ አለ፣ ኦሮሞ አለ፣ ወሎም እንደዚሁ አገው፣ አማራ፣ ኦሮሞ፣ አርጎፋ፣ አፋር፣ ኢቭን ትግሬ አለ፣ ሸዋም እንደዚሁ የተለያዩ ማህበረሰቦች አሉ። ምንድን ነው ችግሩ? በዚህ አይነት ተደራጅተን ግን በአማራውም ላይ የሚደርሰውን ጥቃት እንደዚህ ማህበረሰቦች እነሱም እንዲያግዙ አድርገን ብናደራጀው አይሻልም ወይ?
ግን ምን መሰሎት መሰለ አለም አንተ እንግዲህ ቀደም ሲል እንግዶቻችን እንደገለጡት ተነጥሎ አማራው ላይ ያነጣጠረ ጥቃት እየተካሄደ ነው። ዛሬም ድረስ ይካሄዳል። ግን ተነጥሎ ጥቃቱ በአማራው ላይ ስለሆነ አማራው በአማራነቱ ሌሎቹ በራሳቸው ጎሳ እንደተደራጁ ቢደራጅ ነው ራሱን ጥሩ አድርጎ የሚከላከለው፣ ከዛ ኢትዮጵያዊነቱን ያጠናክራል የሚል ነው። እንግዲህ እነሱ አካሄድ ይሄንን ልብ ብላችኋል እናንተ በክፍለ ሀገር ይሁን ስትሉ
በደንብ እንጂ አሁን በጎንደር በምትመለከትበት ጊዜ የጎንደር ህብረት ብለን ተቋቁመን ያው እኛም በሽግግር ደረጃ ነው የተቋቋምነው፣ በፖለቲካ አይደለም። ግን ወያኔ ባካሄደው ምርጫ የጎንደር ህዝብ ቅማንት አማራ ሳይለይ ቅማንት የሚባል ክልል አንፈልግም ያሉበት ምክንያት አንዱ እኛ ባደረግነው ቅስቀሳ ነው። የጎንደር ህብረት አይለያይም ከሚል ነው። ምክንያቱም እንደዚህ ስነ ልቦናቸው በታሪክ አብሮ የመጣ በኢኮኖሚ ትስስሩም በመልካም ምድር አቀማመጡም አብረው የኖሩ ህብረተሰቦች ስለሆኑ ምንም ልዩነት የላቸውም። የአማራውን ጥቃት እነሱ እንደ ጥቃታቸው አድርገው የሚቆጥሩ ናቸው። ሁለተኛ የበለጠ የማሰባሰብ እድሉ ሰፋ ያለ ነው፣ ወይም የበለጠ አመርቂ ሊሆን ይችላል። ምክንያቱም ወያኔን አካሄድ አይታችሁ ከሆነ ትግራይ የምትባለው አንድ ኮምፓክት የሆነች በጣም የተሰበሰበች አካባቢ ስለሆነች ለማደራጀት ቀሏቸዋል። አማራ ሰፊ ህዝብ ነው። ሌላው ጥርጣሬ ከአለመተማመን እንዳይኖር ለምሳሌ ወደር ፖሊስ አድጌ ከሀረር የመጣውን አማራ እንዲለይ ለማድረግ እጅግ አስቸጋሪ ነው። ግን ጎንደር ተወልዶ ያደገ ሰው ከሆነ ዘርማን ዘሩን ቤተሰቦቹን ለመለየት የበለጠ ቀላል ነው። እንዴት ለትልቻ ለመጨመር ቅድም አንዳንዶች ወንድሞች ሲናገሩ ፕሮፌሰር ጌታቸውም አቶ
ኃይለ ገብርኤል
ደጋግሞ ያነሱት ነጥብ አለ ረሳ ብዬ ነው። ይኸውም ምንድን ነው በአሁኑ ጊዜ በኢትዮጵያ ያለው ሁኔታ ሪያሊቲ ያሉት በዘር መደራጀት ነው እና ይህን መቀበል አለብን የሚል ይመስለኛል። እኔ ደግሞ የማየው በተለየ መንገድ ነው። ይሄ ሁኔታ የተፈጠረው ባለው መንግስት ቀስቃሽነት ነው። የግድ በዘር መደራጀት አለባችሁ ብሎ ስላለ ብቻ ህዝቡን በዚህ መልክ እንዲለወጥ፣ ስነ ልቦናው እንዲለወጥ ለማድረግ ሞክሯል። ግን አርቆ አስተዋይ አስታቢ ለሀገሩ የሚቆረቆር ወገን በተለይ በመሪነት ለመውጣት የሚፈልጉ ወገኖች ማሰብ ያለባቸው የወደፊቱን ነው። ይሄን ሁኔታ እንዴት እንለውጠዋለን? በተቀደደው ጎዳና ነው የምንሄደው? ጥፋት እያየን በአሁኑ ጊዜ ህዝቦች ከየቦታቸው እየተፈናቀሉ በጎሳ ምክንያት በዚህ መንገድ ነው መሄድ ያለብን ወይንስ ይህን ሁኔታ መለወጥ አለብን? ለመለወጥ ደግሞ የተሻለ አደረጃጀት፣ የተሻለ ራዕይ ህዝባችንን ማስተማር አለብን። ትግል እኮ ይሄ ነው እንጂ የጥፋቱን ጎዳና መልሶ ማጠናከር በዛው መንገድ መጓዝ አይደለም። አምናለሁ ጥሩ መሪዎች ከጎሳ አስተሳሰብ ነጻ የወጡ መሪዎች አመራሩን በሚይዙበት ጊዜ የህዝቡን ስነ ልቦና ሊለውጡት ይችላሉ።
ወደሚቀጥለው ጥያቄ ሊሄድና አቶ ኃይለ ገብርኤል ፕሮፌሰር ጌታቸውም ቢሆኑ አቶ ተክሌም በዚህ ላይ ልትሄዱበት ይችላላችሁ። በፕሮፌሰር አለም አንተ አስተያየት ላይ አቶ ኃይለ ገብርኤል ሊጀምሩ ይችላሉ።
እንደ ራሴም እምነት ሆነ እንደ አንድ አማራ አቋም ማንም በፈለገው መንገድ መደራጀት ላይ ጥያቄ የለንም፣ እናከብራለን። ነገር ግን በክፍለ ሀገር መደራጀት ጠቅማን ብለን እናስብም፣ ግን ይጠቅማል ብለው ደግሞ ለሚያስቡት እናከብራለን።
ኢትዮጵያን የሚጎዳ ነገር ከሆነ ለምን ይከበራል?
ኢትዮጵያን ሊጎዳ አይችልም።
ማለት መጠቃለል ነበረ።
ኢትዮጵያን ሊጠቅም ይችላል ብለን የምናምነው አማራው ሲደራጅ ዛሬ በሀገር ውስጥ የመጣው ለውጥ በብሔር መሰረት አድርጎ የመጣ ነው። አማራው ነው በቅጡ ሊደራጅ ያልቻለው፣ የነበረውንም ድርጅት ያፈረሰው ራሱ ነው። ሌሎች ግን በጥንካሬ ገብተውበት የሚፈልጉትን እያስፈጸሙ የመጡበትም ሁኔታ አለ እና አማራው በአማራነት መደራጀት አለበት። የአማራው የመደራጀት ጉዳይ የህልውና ጉዳይ ትላንትም ዛሬም ኢትዮጵያዊ ነው። አማራው በኢትዮጵያዊና በኢትዮጵያዊነት ላይ ምንም አይነት ነጥብ፣ ምንም አይነት ልዩነት የለውም። አማራ መደራጀት የለበትም ተብሎ ገና ከስር ከመሰረቱ ህወሀት ሊገዳደር የሚችል ጠንካራ የአማራ ብሔርተኝነትን ቀስቅሶ ኢትዮጵያዊነቱን እንደጠበቀ ማድረግ ሲቻል፣ ኤሊቱ ክፍል ግን አማራ መደራጀት ሀገር ያፈርሳል ሲል አማራው ተዘናግቶ ለጥቃት ተጋልጦ እንዲቆይ ነው ያደረገው እና አማራው ኤሊት ይህን የተሳሳተ አመለካከት ይዞ በቆም በመቆየቱ የአማራው ህዝብ ለጥቃት እንዲጋለጥ ራሱን የቻለ አስተዋጽኦ አድጓል ማለት ይቻላል። ከዛም አልፎ አማራ አለ የለም የሚል ተራክር ሁሉ ውስጥ ተገብቶ ብዙ ነገሮችን ባለፉት ዓመታት አይተናል እና ማንነትን የመከላከል ነው። በተለይ በወልቃይት ወገኖቻችን ላይ
የተካሄደውን የጥፋት ዘመቻ መሰረት ተደርጎ የተነሳው ከዛ በኋላ የአማራው ትውልድ ብሔርተኝነት የበለጠ መሰረት የያዘው ባለፉት 3 አመታት።
አቶ ተክሌ አንድ ጥያቄ ቀደም ሲል
ዶክተር ጌታቸው ካልኩ ዳራ ማለት ማማው ቀድሞ ወጣሉ ስለታት ነው መጀመሪያውኑ አመጣጣቸው ድርጅቱን ሰመሰብን ብለው ከፈጠሩት ሀገራዊ ንቅናቄ ጋር ወደው ለመለጠፍ
ይሄንን በጥያቄ ማለት አንድ ጊዜ አቶ ተክሌ ወደ ግል ጉዳይ ሳንገባ
ታዲያ ልጨርስ ዘምዘፍቆ አይደለም አጣቡ ነው ምናገር
እድል ይሰጣል
አቶ ተክሌ አቀድሞ ወጣለች አቀድሞ ያልወጣው
በቃ አልወጣሁም የሚለው እኮ በቂ ነው። ሌላው ነገር እኔ በጥያቄ መልስ ካነሳሁት ይመልሱልኛል ካላነሳሁት ግን አስፈላጊ አይመስለኝም ከትልቅ አክብሮት ጋርና በዶክተር አለም አንተ አስተያየት ላይ አስተያየት ስጡኝ።
እኔ በመጀመሪያ ደረጃ የጎንደር ህብረት ተመሰረተ ችግር እናጠፋለን ተብሎ ከዚያ በኋላ ወደ ኢትዮጵያ አንድነት ተፈጠረ ተለወጠ። ሲለወጥ ግን የሮቹ እንደ መሰረተ ማውሶች በራሳቸው አነሳሽነት አልተመሰረቱም። የመጀመሪያው አንዱ እሱ ነው በራስ አነሳሽነት የተመሰረተ ድርጅት አለ። ዛሬ ወሎ ውስጥ የነበረው አፋር የአፋር መንግስት ተብሏል። ዛሬ ጎጃም ውስጥ ያሉት አዌዎች አዌ ነው አንድ ክልል ዙሮቹ ኑሯቸዋል። ጎንደር ውስጥ ያሉት ቅማንቶች የራሳቸው ዞን ተፈጥሮላቸዋል። ሀረር ውስጥ የነበሩት ሶማሌዎች እና አገሬዎች የራሳቸው መንግስት ሆነዋል። ኦሮሞዎቹ ኦሮምኛ ቋንቋ የሚናገሩት ክፍለ ሀገርን ትተው አንድ ኦሮሚያ አለ የሚል እንትን አቋቁመዋል። እነዚህን ማሰባሰብ ይቻላል ወይ? አንድ ወዳጄ የኔና የፕሮፌሰር ወዳጅ ነግሮኛል። አፋር ክፍለ ሀገር ስመሰርሶ አትችሉም፣ ኤርትራም ሄዳለች፣ ህንዶቹም አይመጡም። እነዚህ ያሉ ስለው የሰጠኝ መልስ የለም፣ እነሱን የምንፈቅድላቸዋለን በክፍለ ሀገር ነው ያለኝ። ስለዚህ አልተለወጠም። እነዚያን የማምጣታል አይኖርም። አማራውን የበለጠ ይጎዳል እንጂ የበለጠ አያጠናክርም። ኢትዮጵያ አጠናክር የምትችለው አማራው ተጠናክሮ ኃይል ሆኖ ኢትዮጵያዊነት ከሚሉት ጋራ ፍቅር ሲመሰርት።
መልካም።
አዴር እኮ አልጨረስኩም። አሁን ከምትሰጠኝ የሰዓት ሚዛን አኳያ ሰዓት እያያሱ ነው እና ካልሰጠውኝ።
እሺ እሺ፣ አልጨረስኩም ካሉና ነጥብ አለኝ ካሉ እድል ልስጥዎት እንደገና።
አዎ ያልኩት ያልወጣውም መጀመሪያ ደረጃ እሱ ክስ ስለመሰረተ
ነገሩኝ እኮ ስናቶ ተክል
ቃለ ጉባኤ ጸሐፊ እኔ ነኝ። የድምፁም የእጁም ያለ ከኔ ነው። ዶክተር ጌታቸው ከአንድ ቀን በኋላ አልነበረም። ተወጣንበት ምክንያት የተስማማንበትን ሰነድ ስላልተቀበሉ ነው። ሁለተኛ አመጣጡም ቶሎ ብሎ በአንድ ሰብስቦ ሳንተዋወቅም ሳንግባባ ግራችን ፈቃድ ሳይኖርም ወደ አንድ ድርጅት ለማስጠጋት ስለነበረ ያን ስላልፈለግ ጥሎ ይወጥተናል።
ወደ አንድ ድርጅት የሚለው ላይ እኔም በጥያቄ አስቀምጫለሁ። ብዙ ሰው አስተያየት የሰጠበት ጉዳይ ነው። መጀመሪያ አገራዊ ንቅናቄ ሲመሰረት የሁሉም ድርጅቶች ተጠሪዎች ወይም ድርጅቶች ሲኖሩ የአማራው አልነበረም የሚል ነገር ተናግረዋል ሁለቱም በዚህ በምስረታ ጉባኤው ላይ። ነገር ግን መጀመሪያ ሀገራዊ ንቅናቄ ሲመሰረት እነማን ይዞ ነው ለመመስረት የተነሳችሁት? የአማራ ድርጅት አለመኖሩ ያኔ ነው ወይ ሊታወስ የሚገባው ይሏቸዋል። እንዲያውም የአማራ ድርጅት ያስፈልጋል እዚህ ንቅናቄ ውስጥና አንድ የአማራ ድርጅት ሰርታችሁ አምጡልን እንደተባሉ አይነት ክስ የሚያቀርቧሉ። ናስቲ ለርሶ ድል ፕሮፌሰር ጌታቸው።
ፕሮፌሰር አለም አንተ ይሄ በዘር መደራጀት ከወያኔ በኋላ የመጣ ችግር ነው ነው ያሉት፣ ግን ይሄ እውነት ትክክል አይመስለኝም። ምክንያቱም የትግሬዎቹ ድርጅት አለ፣ የሶማሌ ድርጅት አለ፣ የኦሮሞ ኦነግ፣ የኦሮሞ ነጻነት ግንባር፣ ይሄ የሶማሌው፣ እነኚህ ከወያኔ ስልጣን ከመያዙ በፊት በደርግ ጊዜ በሙሉ ሲዋጉ የነበሩ ናቸው። አዲስ አይደለም። በዛ ላይ በዘሩ ያልተደራጀው አማራ ብቻ ነው ሪሊ። በዛ በተረፈ የኢትዮጵያ ሀገራዊ ንቅናቄ ሲመሰረት አማራን እዛ ውስጥ ለማሳተፍ ብዙ ጥረት ተደርጓል። አንዳንዶቹ ለምሳሌ ኦሮይ የሚከተለው የነበረው የፖለቲካ መስመር ወይም አቶ ተክሌ ተናገሯቸው ተብሎ በሰፊው የሚወሩ ነገሮች በዛ ሂደት አመቺ አልነበሩ። በኋላ አማራን ሆም ተብሎ እንደተከለከለ እንዳይፈጠር ለማለት አሁን ለምሳሌ የአማራ ተጋድሎ የሚባል ለማነጋገር ሞከርን። የዛ ወኪል መጥቶ ተሰበሰበ። እዛ ላይ እሱ ያቀረባቸው ኮንዲሽን ከምንፈጥረው ድርጅት ጋር የሚሄድ አይደለም። በውጭ ሁሉንም እኮ ለማነጋገር ተሞክሯል። ግን ከዛ ከአገራዊ እንቅስቃሴ ጋር ይሄድ የሚችል አቋም ወስደው በትክክል ለመገኘት አልቻሉ። የኢትዮጵያ ሀገራዊ ንቅናቄ ያኔ በሚሳተፉ በአርበኞች ግንቦት ሰባት፣ በኦሮሞ ዴሞክራሲያዊ ግንባር፣ በአፋር እና በሲዳማ ዋናው መለኪያ ደግሞ ኢትዮጵያ የምትባል አገር ነበረች፣ አለች፣ ትኖራለች። ሉዓላዊነቷ የተጠበቀች ኢትዮጵያን እንቀበላለን ብሎ ያሉ የጎሳ ድርጅቶችና አርበኞች ግንቦት ሰባት ያሉበት በእነኚህ ሆነ። ሶስተኛ እኔ ደግሞ የማንኛውም የፖለቲካ ድርጅት አባል አይደለሁም
ተናግረዋል ቀደም። እሺ ፕሮፌሰር አለማን
ለቸር ሰፊ ነው የተደረገው ውይይት በተለያዩ ግለሰቦችና ለሁሉም መልስ ለመስጠት እድል ያገኘው አይመስለኝም። ሊኖረኝ አይችልም
ይቅርታ።
አይ የለም ያንተ ስህተት አይደለም። የአርስቱ በጣም ሰፊ በመሆኑ ነው ማለት ነው እንጂ አሰብድማል። ኃይለ ገብርኤል ሲናገር የዚህ አማራነት ጥያቄ በጎንደር ላይ ነው መጀመሪያ አብሪ ጥይት የፈነዳው ብሏል። የጎንደር ህዝብ እንዲያውም የጎንደር ህዝብ ያለው የኦሮሞ ደም የኔ ደም ነው፣ በቀለ ገርባ መሪያችን ነው ያለው። አማራ ነኝ ብሎ አይደለም የተነሳው የጎንደር ህዝብ። የጎንደር ህዝብ የሚደርስበትን ጥቃት ወልቃይትን በጉልበት ወደ ትግራይ ስላካለሉ፣ ጠገዴን ጠለምትን ስላካለሉ እንደ ኮሎኔል ደመቀም የተነሱት በአማራነት ይበሉ እንጂ ዋና ጥያቄያቸው መሰረቱ ወልቃይት ጠገዴ ጠለምት ጉዳይ ነው። ጎንደር በተነሳው ብጥብጥ ኮሎኔል ደመቀ ጋር ህይወቱን ያሳለፈው አንዱ የቅማንት ተወላጅ አቶ ሰጠኝ የሚባል ነው። ቅማንት ነው በዘር ከሆነ በአጠራር ከሆነ ግን ስነ ልቦናው ጎንደሬነት ነው። ሁለተኛ አሁን እንኳን በቅርቡ በሮቢት በምትባለው አካባቢ የቅማንት አካባቢ ነው። ነገር ግን ከወያኔ ጋር ተጋፍጠው ህይወታቸውን ያሳለፉ የቅማንት ወላጆች ናቸው። ስለዚህ በዘር ስናስብ ሌሎችን የማግለል ችግር ይኖርብናል። ይሄን ማስተዋል ያስፈልጋል። አብሮነት እንዲዳብር እንዲዘልቅ በኢትዮጵያ ውስጥ ከተፈለገ ከዚህ ከጎሳ አስተሳሰብ ወጥተን በመልካ ምድር ልናደራጀው የኢትዮጵያን አስተዳደር ለወደፊቱ ማለት ነው። አሁን ወያኔ እያለ ይሄ ሊሆናችን ግን ለወደፊቱ ስናስብ ሪጅን ብናደራጅ ነው የሚሻለው።
ሁላችሁንም በጣም አመሰግናለሁ። ፕሮፌሰር ጌታቸው በጋሻው፣ አቶ ኃይለ ገብርኤል አያሌው፣ አቶ ተክሌ የሻው፣ ፕሮፌሰር አለማንተ ገብረስላሴ
በጣም እናመሰግናለን።
ስለ አልፎ አልፎ ስለነበረው የድምፅ ጥራት አድማጮችን ከወዲሁ ይቅርታ እንጠይቃለን።
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።